ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ 100 ቀናት ሞልቷቸዋል። በዚህ ወቅት ምን አሳኩ?
ለትንሽ ኢትዮጵያ ሊቃን ብቻ በሚገባ ቋንቋ ሳይሆን የኢኮኖሚውንም የፖለቲካውንም የችግራችንንም ነገር ሲያስረዱ ትልቁ ነገር ያደረጉት ምንድን ነው? ለወጣቱም ለአዛውንቱም ለተማረውም ላልተማረውም በሚገባው ቋንቋ መናገራቸው፣ ይሄ ትልቅ በኢትዮጵያ ፖለቲካ የንግግር ታሪክ ውስጥ ለውጥ አምጥተዋል ብዬ አስባለሁ።
ገና በስብዕናቸው በጣም ፈገግ ያሉ ፀሐያማ ሰው ስለሆኑ ይህንም ኩርምት ያለ ሽብሽብ ግግ ያለ ሀገር ላይ አንዣቦ የነበረውን ነገር አደጋ ለመመለስ ችለዋለን።
የመጀመሪያው የአዲስ አበባ ዩኒቨርሲቲ መምህሩ አቶ አበባው አያሌው፣ ሁለተኛው ደግሞ በዩናይትድ ስቴትስ በኬተሪንግ ዩኒቨርሲቲ ፕሮፌሰር የሆኑት ዶክተር እስቃኤል ገቢሳ ናቸው። የጠቅላይ ሚኒስትሩን 100 ቀናት ዛሬ እንገመግማለን።
በሌላ ዜና ኢትዮጵያና ኤርትራ የፈረሟቸውን የሰላም ስምምነቶች ተከትሎ ቴሌ አገልግሎት መስጠት ጀምሯል።
ለምሳሌ ወደ ሞባይል መደወል ከፈለጉ ከኢትዮጵያ ሰዎች ፕላስ 291 አድርገው ከዛ 7 አድርገው ከዛ ደግሞ የሞባይል ቁጥሩን በማስከተል መደወል ይችላሉ። ወደ መደበኛው ስልክ የሚደውሉ ከሆነ ፕላስ 291 አድርገው ከዛ 1 አስገብተው ከዛ መደበኛ ስልክ ቁጥሩን አስከትለው መደወል ይችላሉ።
ሄሎ አስመራ ማለት ነው። ከዛ በኋላ የኢትዮጵያ አየር መንገድም ወደ አስመራ በሚቀጥለው ሳምንት እንደዚሁ በረራ እንደሚጀምር ገልጿል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለምሽቱ ዜናዎች ተመልሰን መጥተናል። ዩናይትድ ስቴትስ በኢትዮጵያና በኤርትራ መካከል የተፈረመውን የሰላም ስምምነት እንደምታደንቅ የውጭ ጉዳይ ሚኒስትሯ ማይክ ፖሜ አስታወቁ። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ዛሬ ባወጣውና ባሰራጨው መግለጫ ሀገረ ኤርትራና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሐምሌ 1 ቀን 2010 ዓ.ም ለሰላምና ለጸጥታ ያሳዩትን ቁርጠኝነት በደስታ ትቀበላለች ሲሉ የውጭ ጉዳይ ሚኒስትሩ ያስተላለፉት መልእክት ሰፍሯል። ይህ የኢትዮጵያና የኤርትራ የጋራ መግለጫ ለ20 ዓመታት የዘለቀውን ግጭት በተሳካ ሁኔታ እንዲያበቃ ማድረጉም የውጭ ጉዳይ ሚኒስትር ፖሜ አመልክተዋል። ሚኒስትሩ አክለው የኢትዮጵያው ጠቅላይ ሚኒስትር አብይና የኤርትራው ፕሬዚዳንት ኢሳያስ ዜጎቻቸውን ወደ ሰላም፣ ብልጽግናና የፖለቲካ ለውጦች ለመምራት ላሳዩት ድፍረት የተሞላው እርምጃ አድናቆታችንን እንገልጻለን ብለዋል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለሀገሪቱ ከፍተኛ ፍርድ ቤት ዳኝነት ያቀረቧቸው ብሬት ካቫኖ በሴናተሮች ተቀባይነት ለማግኘት ሲሉ እያንዳንዳቸውን ማነጋገር ይጀምራሉ። ሪፐብሊካናውያንና ዴሞክራት የሕግ መወሰኛ ምክር ቤት አባላት የካቫኖን ስያሜ ለማጽደቅ ወይም ላለማጽደቅ በሚደረገው ትግል አመለካከታቸውን እየገለጹ ነው። ትራምፕ ካቫኖን ሰይመው ለምክር ቤቱ ያቀረቡት ጥረታ ሊወጡ ያቀዱትን አንቶኒ ኬኔዲን ለመተካት ነው።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላት ራሳቸውን ለመከላከል በቂ ገንዘብ አያወጡም በማለታቸው የአውሮፓ ካውንስል ፕሬዚዳንት ዶናልድ ትራምፕ ታክስ ጠንካራ ምላሽ ሰጥተዋል። የዩናይትድ ስቴትስ ከአውሮፓ ህብረት የተሻለ ወዳጅ የላትምም አይኖራትም ሲሉ በትዊተር ገጻቸው ላይ አስፍረዋል። ለመከላከያው ሩሲያ ከምታወጣው በላይ የቻይና ያህል እናወጣለን ሲሉም አክለዋል። ይህ ለጸጥታችን እንደሚጠቅም አይጠራጠሩም የሚል ተስፋ አለኝ። ስለ ቻይናና ሩሲያ ግን በሙሉ ልብ እንደዛ ለማለት አይቻልም ብለዋል።
የቱርክ ፕሬዚዳንት ረጀብ ጣይብ ኤርዶዋን ነገ ብራስልስ ውስጥ በሚካሄደው የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ጉባኤ ላይ ከምዕራባውያን አቻቸው ጋር ይገናኛሉ። ቱርክ ከሩሲያ ጋር ያላትን ግንኙነት እያጠበቀች በመሆኗ ለወታደራዊ ውህደቱ ባላት ቁርጠኝነት ላይ ጥያቄ እየተነሳባት ነው።
አጥፍቶ ጠፊው ከፓኪስታን ጋር በሚዋሰን ድንበር አጠገብ ናንጋሃር ክፍለ ሀገር መዲና ጃላላባድ ላይ በሚገኝ የጸጥታ ጥበቃ ኬላ ላይ የታጠቀውን ፈንጂ አፈነዳ። ከሞቱት መካከል 8 ሲቪሎችና 2 የአፍጋኒስታን የስለላ አገልግሎት ሰራተኞች እንደሚገኙባቸው የክፍለ ሀገሩ አስተዳደር ቃል አቀባይ ተናግረዋል።
በመጨረሻም አንድ መልካም ዜና አሰምተናችሁ እንሰናበታለን። በውሃ ተሞልቶ ተጥለቀለቀው የታይላንድ ዋሻ ውስጥ ከሁለት ሳምንታት በላይ መውጫ አጥተው የቆዩት የኳስ ተጫዋች ልጆችና አሰልጣኛቸው በሙሉ ከዋሻው ለማስወጣት ተችሏል። ሁሉም ልጆች በደህና እንደወጡ ተገልጿል። ዜናው አበቃ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀዳሚው ዘገባችን የጽዮን ግርማ ነው የሚሆነው። ለኢትዮጵያ የዴሞክራሲያዊ ሂደት ትንሣኤ፣ ለፖለቲካዋ ችግሮች መፍትሄ ይሆናሉ የሚል እምነት በብዙዎች የተጣለባቸው ሰው ወደ መንበረ መራሄ መንግስቱ ከዘለቁ እነሆ ዛሬ 100 ቀን አስቆጠሩ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ 4 ኪሎ ላይ ያሳለፏቸውን 100 ቀናት በአብዛኛው ሰበር በሰበር ዜና እያደራረቡ ለቁጥርና ለክትትል እስኪከብድ በሰበር ዜና አጨናንቀው አሳልፈዋቸዋል። የኢትዮጵያን ብቻ ሳይሆን መሪ የሆኑ የዓለማችንን ዜና አውታሮች ሁሉ አጨናንቀዋል። ለመሆኑ ምን ይሆን የተሰራው ባለፉት 100 ቀናት? ወደፊትስ ከጠቅላይ ሚኒስትሩ ምን ይጠበቃል? ጽዮን ግርማ ሁለት ምሁራንን አነጋግራ በተከታዩ ዘገባ ትዳስሰዋለች።
ኢትዮጵያ አደባባይ ላይ የወጣ ከፍተኛ ችግርና የፖለቲካ አለመረጋጋት ፊት ለፊቷ ተጋርጦ ዕለት ተዕለት በቀውስ ውስጥ በወደቀችበት ጊዜ ሰኞ መጋቢት 24 ቀን 2010 ዓ.ም ወጣቱ ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስልጣን ሲጨብጡ የሕዝብ ተወካዮች ምክር ቤት የተሰማው ጭብጨባ በሌሎች ብዙ ኢትዮጵያውያን ቤትም ጭምር ተሰምቶ ነበር። በመክፈቻው ዕለት ያደረጉት በኢህአዲግ መሪዎች ያልተለመደው የንግግር አቀራረባቸው ደግሞ የብዙዎቹን ትኩረት የሳበ ተስፋም የተሰጠው ነበር።
በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል።
ያለፉትን 100 ቀናት የዳሰሱት በአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት የታሪክና የስነ ጥበብ መምህሩ አቶ አበባው አያሌው የጠቅላይ ሚኒስትር ዶክተር አብይ አህመድ የበጎ ተግባራቸው ጅማሬ የተበላሸውን የፖለቲካ ንግግርን ከመቀየር የተነሳ ነው ይላሉ።
አንድ መሪ ለህዝቡ ሲናገር በህዝቡ በሚገባው ቋንቋ መናገራቸው እንጂ ለፖለቲከኞች በሚገባው ለካድሬው በሚገባው ወይንም ደግሞ ለትንሽ ኢትዮጵያ ሊቃን ብቻ በሚገባ ቋንቋ ሳይሆን የኢኮኖሚውንም የፖለቲካውንም የችግራችንንም ነገር ሲያስረዱ ትልቁ ነገር ያደረጉት ምንድን ነው? ለወጣቱም ለአዛውንቱም ለተማረውም ላልተማረውም በሚገባው ቋንቋ መናገራቸው፣ ይሄ ትልቅ በኢትዮጵያ ፖለቲካ የንግግር ታሪክ ውስጥ ለውጥ አምጥተዋል ብዬ አስባለሁ።
እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል ይገባናልም። ዴሞክራሲን ማስፈን ከየትኛውም ሀገር በላይ ለእኛ የህልውና ጉዳይ እንደሆነ እናምናለን። ዴሞክራሲ ያለ ነጻነት አይታሰብም። ነጻነት ከመንግስት ለህዝብ የሚበረከት ስጦታም አይደለም፣ ከሰብአዊ ክብር የሚመነጭ የእያንዳንዱ ሰው የተፈጥሮ ጸጋ እንጂ።
ጠቅላይ ሚኒስትሩ ባለፉት 100 ቀናት ያከናወኗቸው ተግባራት በቀላሉ የሚዘረዘሩ ሳይሆኑ እያንዳንዳቸው በስፋት ትንታኔ የሚያስፈልጋቸው መሆኑንም ገልጸው በሀገሪቱ እንዲሰፍን ያደረጉት የእርቅ መንፈስ ከፊት ለፊት አፍጦ የነበረውን የግጭት ስጋት ያስተነፈሰ ነው ብለውታል።
ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል። መጠቀም ያስፈልጋል ያንን እድል። እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ ያጠፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። እንደምታውቁት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ አሳይቶናል። ለምን አሳየን? ሰብስቦ እኛን እስር ቤት ቢያስገባ ምክንያት ስላጣ አይደለም። ሌብነቱ፣ መግደሉ፣ መግረፉ ብዙ ነገር አለ፣ ለሰበብ ችግር አልነበረው። እኛ እስር ቤት ብንገባ ግን ለኢትዮጵያ ለውጥ የለውም። ልጅ እያሱ ሲወርዱ ጃንሆይ አድርገውታል። ጃንሆይ ሲወርዱ መንግስቱ አድርጎታል። በየዘመን ሆኗል፣ አልጠቀመንም። መቆም አለበት አንድ ቦታ። በይቅርታ ሰው ጭንቅላቱ መቀየር አለበት። ለዘላለም እንደማይኖር አውቆ በህግና በህግ ብቻ መግዛት ማስተዳደር መቀየር መቻል አለበት።
የርቅ መንፈስ መፍጠር ማለት ከብዙ ነገሮች እሳቸው ቆስሏቸው ርምጃዎች የሚነሱ ናቸው። አንደኛ የፖለቲካ ፍረኞችን መፍታታቸው ነው። የፖለቲካ ፍረኞችን እና ጋዜጠኞችን ሌሎችንም ሁሉ በአገሬ ፖለቲካ እኮ ይመለከተኛል፣ የአገሬ ፖለቲካ ያገባኛል፣ በዚህ በኩል ተበድያለሁ፣ ይሄ አልተስተካከለም፣ በዚህ በኩል ፍር ተጓልዷል ያሉትን ሰዎች በይሄን በመናገራቸው ብቻ በመታሰራቸው ለአገሪቱ በመቆርቆራቸው በመታሰራቸው እነዚህን መፍታታቸው ለርቅ ፖለቲካና ምናልባትም ደግሞ ለወደፊቱ የሀገራችን የፖለቲካ መስተካከል መደዳድን ፈጥረዋል። ሌላ እንደገና ስናነሳ እቺ ሀገር እንግዲህ አንተ እከሌ ነህ የእከሌ ብሔር ትባላለህ፣ ክልልህ እዚያ ጋር ነው፣ አንተ ደግሞ የዚህ ሀገር ተወላጅ ነህ፣ ስለዚህ ድንበርህም እዚያ ላይ ነው፣ ትከራከርም ስለ ብሔር ተከራከር እንጂ አልፎ ተርፎ ስለ ኢትዮጵያ ያገባህም ነገር የለም የተባለውን ነገር እሳቸው የለም። የኢትዮጵያ ህልውና የሚቆመው ሁላችን ተባብረን ስንኖር ነው፣ ሁላችን እንደ አንድ ስናስብ ነው ብለው ይሄንን የአንድነት ስሜት የኢትዮጵያዊነት ስሜት ለመጀመሪያ ጊዜ እንግዲህ ከ27 ዓመታት በኋላ ሰማ ነው። ይሄም ትልቅ ስኬት ነው። ሌላው እንግዲህ የአካባቢውን ሰላም ለማስተካከል የወሰዱት እርምጃ ነው። እሳቸው የመጡበት ወቅት እንግዲህ እንዳለመታደል ሆኖ ምንድን ነው አንደኛ ለ27 ዓመታት የቆየው ይሄ ብሔር ላይ እንደገና መለያየት ላይ ያተኮሩ ፖለቲካዎች በአንዳንድ ክልሎች ደግሞ የድንበርም ጥያቄ ይሄ ይገባኛል ይሄ ይገባኛል ልክ አንድ ብሔር የሚኖርበትን መሬት ጠፍጥፎ እንደሰራው ሁሉ የዚህማ ባለቤት እኔ ነኝ ከዚህ ክልል ጀምሮ ያለውን የዛፉም የመሬቱም ያፈሩም የቋጥኙም የድንጋዩም ባለቤት እኔ ነኝ የሚል አስተሳሰብ ነበረ። ብዙ ሰዎች እሳቸው ስልጣናቸውን በያዙበት ወቅት ላይ እናንተ እዚህ አትኖሩም እናንተ የዚህ ክልል አይደላችሁም እየተባሉ የተፈናቀሉበት የተሰደዱበት ንብረታቸው የተወረሰበት የወደመበት ጊዜ ነበረ። በዛ መሀል ላይ ምንድነው ያደረጉት እንግዲህ ለመቶ ቀናት ነው መርሃ ግብራቸው እንኳን ቢወሰድ እንደ ጠቅላይ ሚኒስትር ማለት ነው አብዛኛውን ጊዜ ያጠፉት በምንድነው ወደ አፋር ክልል በመሄድ ወደ ቤንሻንጉል በመሄድ ወደ ባህር ዳር በመሄድ ወደ ጎንደር በመሄድ ወደ አዋሳ በመሄድ እነዚህ ያን ሁሉ አድርገው በየሄዱበት ግን ደስ የሚል አንድ ነገር አለ። እያንዳንዱ እዛ የሚኖር ትግራይም ይሁን ቤንሻንጉልም ይሁን አዋሳም ይሁን ባህር ዳርም ይሁን ጋምቤላም ይሁን የለም ኢትዮጵያ ውስጥ እኮ እናንተ አላችሁበት። ቤንሻንጉል ሲሄዱ ያነሱታል በታሪክ እኮ ሸኮ ጀኔ ማለት እኮ በኢትዮጵያ ታሪክ ውስጥ ይሄ ቦታ ያለው ነው ይሄ ስፍራ ያለው ነው። እግር ኳሱም አልቀራቸውም ጋምቤላ ሲሄዱ የኮሪያ ዘመቻውም አልቀራቸውም ይሄ ቦታ ያላችሁ ነው። አንድን ሀገር አገር ወደ ማሰኘት ዝም ብለን ድንገት የተፈጠርንና ወይም ደግሞ አሁን አይ እኔ አኝዋክ ነኝ እኔ አማራ ነኝ እኔ ደግሞ ትግሬ ነኝ እንድንል ሳይሆን ኢትዮጵያዊ ስሜት ኢትዮጵያዊ አንድነትና ያ ደግሞ አንድ ላይ ሆነን ልናመጣ የምንችለውን ለውጥ አስተጋብተዋል። ይሄ ትልቅ ለውጥ ነው።
አቶ አበባው በህዝብ ተወካዮች ምክር ቤት ውስጥ የታየው የለውጥ ሁኔታ በቀላሉ ሊታለፍ የሚገባው አይደለም ባይ ናቸው።
ኢትዮጵያ ታሪክ ውስጥ ፓርላማ ከ1921 ነው 22 ተጀምሮ ፓርላማ ማለት የሀገሪቱ ከፍተኛ የውሳኔ ሰጪ አካል ነው። በኃይለ ሥላሴም ይሁን በደርግም ይሁን ሸንጎ የተባለው በዚህ በኢህአዴግ ዘመንም ማለት ነው። አሁን ትልቁ ሁለት ሰው ባያስተውላቸው ነገሮችም ሽረዋል እሳቸው። አንደኛው ማንኛውም ጠቅላይ ሚኒስትሩም ይሁን የሚኒስትር ቦታ የያዘም ይሁን እዛ ጋር የህዝብ ተወካይ ነው ተብሎ ህዝብን ወደ ኋላ አድርጎ አይነገርም። በአቶ መለስ ዜናዊን ጊዜም በአቶ ኃይለማርያም ደሳለኝ ጊዜም ምንድነው ቁጭ ይሉና የህዝብ ተወካዮችን ከጀርባው አድርገው ይናገራሉ። ለማን ነው የሚናገሩት? ለአፈ ጉባኤው? ለህዝብ እኮ ነው የሚናገሩት። ትልቁ የቀየሩት ነገር ከሹመታቸው ቀን ጀምሮ ማለት ነው ቁመው የህዝብ ተወካዮችን በደንብ ተናገሩ፣ መልዕክት አስተላለፉ። የህዝብ ተወካዮችን ሲናገሩ ለሀገሪቱ ነው መልዕክት፣ ለሚወክሏቸውም ነው፣ ሁሉም ይከታተላል። ይሄ ትልቅ ለውጥ ነው። ከዛ በኋላ ባደረጓቸው ደግሞ ሁለት የፓርላማ ሪፖርቶችና ንግግሮች ሪፖርቶቹን ቁመው አቀረቡ። ከዛ በኋላ ቁጭ ብለው ጥያቄ ፊት ለፊት መለሱ። እንደዚህ ነው የሚሆነው። አንድ ይሄ ትልቅ ስርዓት ነው። ሁለተኛ ደግሞ ፓርላማው ሙት ፓርላማ ነበር፣ የሞተ ፓርላማ። ምንድን ነው? አንደኛ አይ እያንዳንዱ ተመራጭ እዛ ጋር የሚያስበው ለወክሎ ለላከው ፓርቲ ነው እንጂ ወክሎ ለላከው ህዝብ አይደለም። ፓርቲ ቢልከውም ማለት ነው እኔ ባልመርጠውም እኔ የምርጫ ክልል ላይ የተመረጠ አንድ የህዝብ ተወካይ የሚደግፈውን ፓርቲ የተወዳደረለትን ፓርቲ ብቻ ሳይሆን የኔንም ድምፅ ማሰማት መቻል አለበት። በዚህ በኩል በእርግጥ ይቀራል፣ ግን ፓርላማው እሳቸው ከተሾሙ ጊዜ ጀምሮ እንደው ነፍስ ዘራበት በተወሰነ ፓርላማው የጭቅጭቅ መድረክ መሆን መቻል አለበት።
በኢህአዴግ አስተዳደር ውስጥ የነበረውን የነውር አስተዳደርና የአንድን ፓርቲ ጥቅም ለማስጠበቅ የተዋቀረውን አሰራር በግልጽ በእውነተኝነትና ፊት ለፊት በመናገር ለመቀየር ያላቸውን ቁርጠኝነት በንግግራቸውና በተወሰነ መልኩም በተግባራቸው አሳይተዋል ብለዋል የአዲስ አበባ ዩኒቨርሲቲ መምህሩ አቶ አበባው። በዩናይትድ ስቴትስ ውስጥ በሚቺጋን ግዛት በካተሪንግ ዩኒቨርሲቲ የታሪክ ፕሮፌሰሩ ህዝቅኤል ጋቢሳ የጠቅላይ ሚኒስትሩን ጉዞ በሶስት ከፍለው ይዳስሱታል።
ገና በስብዕናቸው በጣም ፈገግ ያሉ ፀሐይ አመሰው ስለሆኑ ይህንን ኩርምት ያለ ሽብግግ ያለ አገር ታያንዣቦ የነበረውን ነገር አደጋ ለመመለስ ችለዋል። በዚህ በኩል ከረጅማ ያላቸው ናቸው። ሰዎችን በማቀፍ ባለው የተለያዩ ኢትዮጵያ ክፍሎች አለባበስ በመመልበስ ተዝቆ በማያልቅ ጉልበት ያላቸው የሚመስሉ ትቡ ሰራተኛ በመሆን በንግግር፣ በፍቅር፣ በአንድነት፣ በመተሳሰብ በመሄድ በዚህ በስብዕናቸው አንደኛ በኢትዮጵያ ውስጥ አዲስ ቀን እንደሆነ አሳይተዋል። ከአደጋ ካንዣበበ አደጋ መልሰዋል። አንደኛ ይሄ ነው። ሁለተኛ ኢትዮጵያን ከእስር እየፈቱ አገሪቷን ከእስር እየፈቱ ያሉ ነው የሚመስለው። ብዙዎችን ከእስር ፈተዋል። በሺ የሚቆጠሩትን አይነኩም የተባሉ ነገር ግን የግፍ ምሳሌ የሆኑትን ታላላቅ ባለስልጣኖች አስወግደዋል። መከላከያውና የአገሪቱን የጸጥታ ክፍል ለመለወጥ ከፍተኛ ለውጥም አምጥተዋል። በስራ ላይ ያሉትን ንዝህላነት የሚያሳዩ ሰዎችን ዛሬ ሾማቸውን ነገ እንኳን ለማስወገድ ወደኋላ አይሉም። የአስቸኳይ ጊዜ አዋጁን ማንሳታቸው፣ የምህረት ጊዜ አዋጁ እንዲወጣ ማድረጋቸው፣ በጸረ ሽብርነት የተፈረጁትን ድርጅቶች ነጻ ማድረጋቸው፣ በኢትዮጵያ ውስጥ አሳዳጅና ተሳዳጅ የለም የሚለው ቃላቸውን በተግባር መተርጎማቸው፣ ይሄ ሁሉ ኢትዮጵያን ከእስር ቤት እየፈቱ ያሉ ይመስለኛል። በፖሊሲ ደረጃ ስለ ፕራይቬታይዜሽን ከፍተኛ እርምጃ ነው ወደዛ መሄድ። የኢኮኖሚ ፖሊሲ ላይ ለውጥ ነው የሚያሳየው። የህግ ሴክተሩን የመከላከያና የደህንነቱን ሴክተር ለመለወጥ የወሰዷቸው እርምጃዎችና ተስፋ የሰጧቸውን በፖሊሲ ደረጃ የሚታይ ነው። ከሁሉ በላይ ደግሞ የኤርትራ ጉዳይ ላይ ያደረጉት ከፍተኛ ጥረት ዋጋ ያለው ለዛሬ ብቻ ሰላም ለማምጣት ብቻ ሳይሆን ለአካባቢውም ደግሞ ራዕይ የሚሰጥ ኢትዮጵያም ኤርትራም ሌሎችም በዛ አካባቢ በአፍሪካ ቀንድ ያሉ ሀገሮች በሰላም በመተሳሰብ ቢኖሩ እድገት፣ የጋራ እድገት፣ የጋራ ብልጽግና ሊኖር እንደሚችል ራዕይ ማሳይተዋል።
ከአንድ መቶ ቀናቶች የሚነሱት የወደፊቱ ቀናቶች ምን ይጠብቃቸዋል ብያቸዋለሁ ለአዲስ አበባ ዩኒቨርሲቲ አቶ አበባው።
አሁንም እሳቸው ስልጣን ከያዙ በኋላ ብዙ ነገር ቢሞክሩም በየቦታውም እየሄዱ የአንድነት ስሜት እንዲመጣ ቢያደርጉም በተለያዩ ምክንያቶች አንዳንዶቹ ያው እንግዲህ ጥማቸው የተገናኝካባቸውም አሉ። ሁለተኛ ደግሞ እንደው በመዝበር ሁሉ ወደፊት የማይታያቸው አሉ። እነዛ በሚተነኩሱት ትንኮሳ አሁንም በየክልሎቹ የሰዎች መፈናቀል፣ ሰዎች በማንነታቸው በብሔራቸው ብቻ የመፈናቀል አለ። እዚህ ላይ ጠንከር ያለ እርምጃ ያስፈልጋል። ይሄ የእሳቸው ብቻ ሳይሆን የክልል መንግስታትም መሆን አለበት። በነገራችን ላይ አንድ ይሄ ነው የሚቀረው። ሁለተኛው ነገር ምንድነው? የውጭ ዲፕሎማሲው ነው። የውጭ ዲፕሎማሲውን ብለን ስንወስድ ትልቁ ነገር ምንድነው? እንግዲህ ጠቅላይ ሚኒስትር ዶክተር አብይ ብቻ ሳውዲ እየሄዱ ሱዳን እየሄዱ አይደለም የሀገሪቱን የዲፕሎማሲ ግንኙነት የሚያሻሽሉት። በየሀገሩ የተሾሙ የተሰየሙ አምባሳደሮች ስራቸውን መስራት አለባቸው። ከወቅቱ ጋር መጓዝ አለባቸው። የሀገሪቱን የምትሄድበትን ፈተናዋን ሁሉ መረዳት አለባቸው። ግን አለመታደል ሆኖ ምንድን ነው የእኛ ሀገር አምባሳደሮች የተባረሩ ካድሬዎች ናቸው አብዛኛዎቹ፣ ወይንም ደግሞ እንደ የታመሙ ጡረታ ያወጡ ካድሬዎች ናቸው። እነዚህ ሀገሪቱ ኢንቨስትመንት ይስባሉ፣ ሀገሪቱን በመልካም ሁኔታ ያስገጽታ ይገልጻሉ። ወይንም ደግሞ አይ ኢትዮጵያ እኮ እንደዚህ አይነት ሀገር ናት፣ ይሄን አይነት አጋጣሚ አለ፣ ወይንም ሌላ ብለው ነገር ያስተዋውቁ ስለማይችሉ በውጭ ዲፕሎማሲ በኩል ትልቅ እርምጃ መውሰድ አለባቸው። ሶስተኛው ምንድን ነው? የደህንነት መስሪያ ቤቱ እንደገና ይሄ የፖሊስ መስሪያ ቤቱ እና የመከላከያ ኃይሉ ምንድን ነው ኒውትራላይዝ መደረግ አለበት። ለረጅም ጊዜ ምንድን ነው ሲደረግ የነበረው? በዚህ የፖለቲካ ስልጠና ነው ሲሰጥ የነበረው። ያ የፖለቲካ ስልጠና ደግሞ የሀገሪቱን የተለያየ ሁኔታ የተለያየ የፖለቲካ ፍላጎትና ሀሳብ ያላቸውን ታሳቢ አድርጎ ሳይሆን የአንድን ፓርቲ ፍላጎት የአንድን ፓርቲ የሪዮት ዓለም አስተሳሰብ እና የአንድን ፓርቲ አመለካከት አድርጎ ስለነበረ ሹምሽሮች ብቻ አይበቁም። እዚህ ጋር ደህንነት መስሪያ ቤቱም ፖሊስ ኃይሉም በመከላከያ ኃይሉም ምንድን ነው እነዚህን ድሮ የተሰሩትን አይ ለአንድ ፓርቲ መቆሙን ነገር እንደገና ይታይበትና ከተቻለም ደግሞ ማለት ነው አይ ህገ መንግስት ማለት ይሄ ነው፣ መሪ ማለት ይሄ ነው፣ ምርጫችን ማለት ይሄ ነው፣ ይሄ ማለት ብለው ይሄን ማስተካከል አለባቸው። በተጨማሪ እንግዲህ ትልቁ ነገር የሚቀረው የምርጫ ቦርድን እንደገና የማዋቀር ስራ መደረግ አለበት። ምርጫ ቦርድ ሙሉ ለሙሉ ነፃ መሆን አለበት። ለሁሉም እኩል የተመቻቸ ኳስ ሜዳ መክፈት አለበት።
ጠቅላይ ሚኒስትር አብይ አህመድ ከሀገር ውስጥ አልፈው ከአጎራባች ሀገሮች ጋራ ሰላም ለመፍጠር ወደ ግብጽ፣ ሱዳን፣ ሩዋንዳ፣ ሶማሊያ፣ መካከለኛው ምስራቅ፣ ሳውዲ እስከ ትላንት ድረስ ተጉዘዋል ያሉት ምሁራኑ ከሀያ ዓመታት መለያየት በኋላ ኤርትራን የረገጡት የመጀመሪያው መሪ ሆነው የተፈጠረውን ሰላምና የውጥረት ጦርነት ማስቆም መቻል ደግሞ በመቶ ቀናት ውስጥ ያስመዘገቡት ትልቁ ምዕራፍ ነው ብለውታል።
ጽዮንን ለዘገባው እናመሰግናለን። የጠቅላይ ሚኒስትር አብይ አህመድን 100 የስልጣን ቀናት በነገው ዝግጅታችን ተከታይ ምሁራንን እንደዚሁም አስቀድማ ያነጋገራቻቸውን ምሁራን ይዘን የምናቀርብ ይሆናል። በምሽቱ ዝግጅታችንም ከምሽቱ 3 ሰዓት ላይ እንድትከታተሉ እንጋብዛለን። በድረ ገጻችን voanews.com/amharic እንደዚሁም ፌስቡክ ላይ @voanews ላይ ሙሉ ዝግጅቱን መከታተል ትችላላችሁ። ሙዚቃ እንጋብዛችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን ይሆናል የምናልፈው። ከ20 ዓመታት የስልክ መስመር መቋረጥ በኋላ ኢትዮጵያና ኤርትራ ያሉ ሰዎች በስልክ መስመር መነጋገር ከጀመሩ 2 ቀናት ተቆጥረዋል። የተነፋፈቁ ቤተሰቦች፣ ጓደኛሞች፣ ጎረቤቶች በ20 ዓመታቸው ድምፃቸውን ለመስማት በቅተዋል። እንዲያውም በማህበረሰብ ድረገጾች ሄሎ በ1990 ዓመተ ምህረት ሚስ ኮል አግኝቼ ነው የሚሉ መልእክቶችም እየተላለፉ ነው። ይህንን በማስመልከት የኢትዮ ቴሌኮም ቃል አቀባይ አቶ አብዱራህማን አህመድን መስታወት አድርገው አናግራቸዋለች።
ያው መስመሩ ተጀምሯል። ከኢትዮጵያ ወደ ኤርትራም ከኤርትራም
ወደ ኢትዮጵያ የሚደረጉ ጥሪዎች ማለት ነው። ይሄ ማለት በሁለቱም በሞባይል አገልግሎት በመደበኛውም ስልክ መደወል ይቻላል። ወደዛ ለመደወል አሁን ከኢትዮጵያ +2 91 ነው ያው አካባቢ መለያ ወይም ኤሪያ ኮዱ። ለምሳሌ ወደ ሞባይል መደወል ከፈለጉ ከኢትዮጵያ ሰዎች +2 91 አድርገው ከዛ 7 አድርገው ከዛ ደግሞ የሞባይል ቁጥሩን በማስከተል መደወል ይችላሉ። ወደ መደበኛው ስልክ የሚደውሉ ከሆነ +2 91 አድርገው ከዛ 1 አስገብተው ከዛ መደበኛ ስልክ ቁጥሩን አስከትለው መደወል ይችላሉ። ስለዚህ ወደ ሞባይልም ወደ መደበኛውም ስልክ ነው አገልግሎት የተጀመረው።
ታሪፉስ ምን ያህል ነው የሚሆነው?
ታሪፉ እንግዲህ እስካሁን ያለን 3 የታሪፍ ዞን አለ፣ የአፍሪካ፣ የአውሮፓና የአሜሪካና ኤዥያ። አሁን በአፍሪካ የታሪፍ ዞን ውስጥ ነው ታሪፉ የተቀመጠው። ይሄ ማለት በደቂቃ 10 ብር ከ29 ሳንቲም ቫትን ጨምሮ ማለት ነው። ወደ ኤርትራ ሲደውል፣ ወደ ሞባይልም ሲደውሉ፣ ወደ መደበኛውም ስልክ ሲደውሉ አንድ ነው ታሪፉ፣ 10 ብር ከ29 ሳንቲም። በታሪፍ ዞናችን ባለው ነው አሁን እየሰራን ያለ ነው እንጂ በቀጣይ የሚታዩ ነገሮች አሉ። የሁለቱ ሀገር ህዝቦች ካለው ቅርርብ እና ደግሞ ይሄ ደግሞ ትልቅ ታሪካዊ ነገር ከመሆኑ አንጻር በሁለት መልኩ የሚታይ ነው። አሁን የመጀመሪያው አሁን ያለውን እንግዲህ የደስታውን ምክንያት በማድረግ የሚሰሩ ነገሮች አሉ። ከዛ ደግሞ በቀጣይ ደግሞ ታሪፉንም ራሱ የማየት ነገር በቀጣይ የሚታይ ነገር ነው። አሁን ግን ያለው ታሪፍ እየተገለገልንበት ያለው ታሪፍ ነው ተግባራዊ የሆነ።
በስንት ዓመተ ምህረት ነበረ ከኤርትራ ጋር የነበረው የስልክ መስመር የተዘጋ ወይም የተቋረጠው?
የመስመር ግንኙነቱ የተቋረጠው በ1990 ዓ.ም ነው በኢትዮጵያ አቆጣጠር።
አሁን እንግዲህ መስመሩ ተከፍቷል። መቼ ነው የተከፈተው?
አዎ መስመሩ እንግዲህ ከትላንት ወዲያ ጀምሮ ነው የተከፈተው በሁለቱም ሳይድ ማለት ነው።
የመስመር ልውውጡ ምን ያህል ነው የሚደዋወለው ሰው እንደሆነ እናንተ ዳታው አላችሁ?
አዎ እንግዲህ ገና መጀመሩ ነው ይሄ። አሁን ምን ያህል ነው የሚለውን ትራፊኩን ሜጀር ማድረግ ይጠይቃል። ኢንካሚንግ እና አውትጎይንግ ትራፊክ ነው ያለው። እሱን ሜጀር አድርጎ ይህን ያህል ነው የሚለው ነገር መመዘን ይጠይቃል። ነገር ግን ኢንካሚንግ ጥሪውም በአውትጎይንግ ጥሪውም ብዙ ነው። ጥሪው እንዳልኩሽ ይሄን ያህል ነው ብሎ እንትን ለማለት ትራፊኩን ሜጀር ማድረግ ያስፈልጋል። ማለት በሁለት ሳይድ ነው። ኢንካሚንግ ትራፊክ አለ፣ አውትጎይንግ ትራፊክ አለ። ማለት ወደ ኢትዮጵያ የሚመጣ ጥሪ አለ፣ ከዛ ደግሞ ከኢትዮጵያ ደግሞ የሚወጣ ወደ ኤርትራ የሚሄድ ጥሪ አለ።
ሰው ተለያይቶ ተራርቆ ሲገናኝ ስልክ በጣም ትልቅ ዋጋ አለው እና እርስዎ መናገር የሚፈልጉት ነገር ካለ በዚህ አጋጣሚ?
አዎ እንግዲህ ይሄ ትልቅ ታሪካዊ ወቅት ነው ለኢትዮጵያም ለኤርትራም። እና ይሄ እንግዲህ ወደ ሰው ስናመጣው ሰዋዊ ስናደርገው ከ90 ዓ.ም ጀምሮ ያልተገናኘ ነው። አሁን በዚህ 2 ቀን እንኳን ውስጥ ያየናቸው ነገሮች በጣም የሚገርሙ ነገሮች ናቸው። እዛን ጊዜ ጀምሮ ለእነዚህ ዓመታት ያልተገናኙ ቤተሰቦች ናቸው እየተገናኙ ያሉትና የምናየው እና ይሄ እንግዲህ የሚያሳየው ነገር አሁን ያው ከዘመኑ አንጻር ከመረጃ ዘመን ነው። ከሱ አንጻር እንደ አገልግሎት ሰጪ ስናየው በቃ ፕራክቲካሊ መሬት ላይ ያለው ነገር ወደ ሰው ስናመጣው ነው ምንም የምናየው ነው። ይሄ ታሪካዊ ከመሆኑም ሌላ ይሄም ራሱ አሁን በእነዚህ በ2 ቀናት በተከፈቱት እያየ ነው ያለነው ነገር ሰው ምን ያህል ለዛ ነው ያህል ዓመታት ሰው ስንል እንግዲህ አባትና ልጅ፣ ወንድምና እህት እንደዚህ ያጋጠሙን ናቸው። አሁን በእነዚህ 2 ቀኖች ሲገናኙ ያለው የሚሰጠው ስዕል ትንሽ ለየት ያለ ነው እና ይህም ታሪካዊ ነገር ራሱ
ታሪክ ነው። እሺ፣ በጣም ነው የማመሰግነው አቶ አብዱራህማን።
እሺ
እሺ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
አዎ፣ በፌስቡክ ቀጭን ሽቦ ደግሞ እኛም ማነጋገር ለምትፈልጉ አትቪዋ ማህሪክ ላይ ታገኙናላችሁ።
በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና
ሄኖክ ሰማእግዚአብሔር ነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። እንደዚሁም የቴክኒክ መሐንዲሳችን ታላቁ ሱሌ ታራዋሌ አመሰግናለሁ።
አብሮን ነበረ። መልካም ምሽት። በነገው ጉዞ እንገናኝ። Be away.
ቱን እንድራዶን የሰገል አሜሪካት